Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የረቡዕ መጋቢት 22 2013 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናምሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ።
አሁን ኢትዮጵያ በጣም ሰክሰስፉል የምትዩ ባለሙያ የነበረ ሰው፣ ብዙ የትምህርት ልምድ ያለው ሰው እዚህ ሀገር ሲመጣ መንገዱን የሚያሳየው ሰው ነው የሚጠፋው።
ሊሊ ሽታ ትሰኛለች። በአሜሪካን ሀገር ለበርካቶች ህይወት መሻሻል ምክንያት የሆነውን ሾላ የቴክኖሎጂ ማሰልጠኛ ተቋም የምታስተዳድር ወጣት ናት። ተቋሙ በትምህርት ዙሪያ የሚሰራውን ስራ ጭምር የሚዳስስ ጥንቅር በምሽቱ ይኖረናል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል? በምዕራብ ወለጋ ዞን ባቦ ገምቤል ወረዳ ታጣቂዎች በትላንትናው ዕለት ጥቃት አድርሰው ሲቪሎችን መግደላቸው ተገለጸ። በጥቃቱ 28 ሰዎች መገደላቸውንና ሌሎች 14 ግለሰቦች መቁሰላቸውን ለአሜሪካ ድምጽ የገለጹት የዞኑ ጸጥታና አስተዳደር ጽፈት ቤት ኃላፊ አደጋውን የጣሉት መንግስት ኦነግ ሸኔ ብለው የሚጠራቸው ታጣቂዎች እንደሆኑ በመግለጽ ከሰዋል። ጥቃቱን ከፈጸሙት ታጣቂዎች መካከል 3ቱ በመንግስት የጸጥታ ኃይሎች መገደላቸውንም ኃላፊው ተናግረዋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በፌስቡክ ገጹ ላይ ባሰፈረው ጽሑፍ በወረዳው ቁጥራቸው በውል ያልታወቁ ሰዎች በኦነግ ሸኔ ታጣቂዎች ተገድለዋል ብሏል። ዘገባውን ያደረሰን ናኩር መልካ ነው። በአማራ ክልል የሚገኙ ከምርጫ ጋር በተያያዘ የሚሰሩ የሲቪክ ማህበራት በበጀት እጥረት ምክንያት ማከናወን የሚችሉትን ተግባራት እየሰሩ እንዳልሆኑ ገለጹ። በምርጫ ቦርድ መስፈርቱን አሟልተው መመረጣቸውን የገለጹት ማህበራቱ ከምርጫው በፊት የግንዛቤ ማስጨበጫ፣ በምርጫው ዕለት ደግሞ ታዛቢ ሆኖ ለመስራት እየተንቀሳቀሱ እንደነበረ ገልጸው ነገር ግን አሁን ስራቸውን ማቆማቸውን አስታውቀዋል። ከኢትዮጵያ ብሔራዊ ምርጫ ቦርድ መልስ ለማግኘት ከትላንትና ዕለት ጀምሮ ያደረግነው ሙከራ አልተሳካም። ዘገባው የአስቴር ምስጋና ነው። ደቡብ አፍሪካ ለ41 ሚሊዮን ሰዎች የሚበቃ ክትባት ለማስገባት የጀመረችውን ድርድር እያጠናቀቀች መሆኗን የሀገሪቱ ፕሬዚዳንት ሲሪል ራማፎሳ አስታወቁ። የክትባት መርሃ ግብሩ በመጪው ግንቦት ወር እንደሚጀምርም አስታውቀዋል። በአንድ ጊዜ ከሚሰጠው የጆንሰን ኤን ጆንሰኑ 31 ሚሊዮን ክትባት በተጨማሪም ሁለት ጊዜ የሚሰጠውን የፋይዘሩን ደግሞ 20 ሚሊዮን እንዲላክልን ንግግራችንን እያጠናቀቅን ነው ብለዋል። ሆኖም ፕሬዝዳንቱ በእርግጠኝነት ክትባቱ መቼ እንደሚደርስ አላስታወቁም። ከየትኛውም የአፍሪካ ሀገር ይበልጥ ኮቪድ-19 ወረርሽኝ የጸናባት ደቡብ አፍሪካ በስካሁኑ በምርመራ የተረጋገጠው የቫይረሱ ተጠቂዎች ቁጥር 1.5 ሚሊዮን የገባ ሲሆን 52,000 ሰዎች ሞተዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የ2 ትሪሊዮን ዶላር ወጪ የሚያካትተውን የመሰረተ ልማት እቅዳቸውን ለማስተዋወቅ ዛሬ ወደ ፔንስልቬኒያዋ ፒትስበርግ ከተማ ይጓዛሉ። የመንገዶች ድልድይ፣ የመጠጥ ውሃ፣ የኤሌክትሪክ ኃይልና የህዝብ ማመላለሻ አገልግሎትን የሚጨምረው መርሃ ግብር በስምንት ዓመት ጊዜ ውስጥ እንዲከናወን የታቀደ መሆኑን አንድ ከፍተኛ የአስተዳደሩ ባለስልጣን ገልጸዋል። ፕሬዚዳንት ባይደን ለዚህ እቅዳቸው ማስፈጸሚያ የሚያስፈልገውን ወጪ በጠቅላላ የኮርፖሬሽኖች የግብር ክፍያ በመቀየር የሚሸፍኑት መሆኑን አስታውቀዋል። 21 ከመቶ የነበረው የኮርፖሬሽኖች የግብር ክፍያ ወደ 28 ከመቶ ከፍ እንደሚልም ተገልጿል። የሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት በበኩላቸው የግብር ጭማሪው እቅድ ላይ ተቃውሞ አሰምተዋል። አሜሪካውያን ሰራተኞችን ይጎዳል፣ የምጣኔ ሀብት እድገቱንና አሜሪካውያን ኩባንያዎችም በዓለም ገበያ ያላቸውን ተወዳዳሪነትም ያዳክማል ብለዋል። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበየነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሪክ ወይም የስልክ ቁጥራችንን +12022276379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በምዕራብ ወለጋ ባቦ ገንቤል ወረዳ ንጹሃን ዜጎች በታጠቀ ኃይል መገደላቸውን የአይን እማኞች ነን ያሉ የአካባቢው ነዋሪዎች ተናገሩ። የዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊም 28 ሰዎች ስላንት ምሽት ኦነግ ሸኔ በባቦ ገንቤል ቦኒ ቀበሌ በፈጸመው ጥቃት ሲገደሉ 14 ደግሞ ቆስለዋል ሲሉ አረጋግጠዋል። ኃላፊው አክለው ጥቃቱን ከፈጸሙ ተጣቂዎች መካከል 3ቱ በመንግስት ጸጥታ ኃይሎች ተገድለዋል ሲሉ ተናግረዋል። በዚህ ጉዳይ ላይ ከኦሮሚያ ክልል አመራሮች ተጨማሪ ማብራሪያ ለማግኘት የተደረገው ጥረት ባይሳካም የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ በፌስቡክ ማህበራዊ ትስስር ገጹ ባሰፈረው ጽሁፍ በወረዳው ቁጥራቸው በውል ያልታወቁ ሰዎች በኦነግ ሸኔ ታጣቂዎች መገደላቸውን አስታውቋል። በዚህ አሰቃቂና ዘግናኝ ግድያም የክልሉ መንግስት ማዘኑን ገልጿል። ናኮር መልካ ተጨማሪ አለው።
በምዕራብ ወለጋ ባቦ ገንቤል ወረዳ ቦኒ ቀበሌ መጋቢት 21 2013 ዓ.ም ትናንት ከምሽቱ 2 ሰዓት ገደማ ታጣቂዎች ንጹሃን ዜጎችን ገደሉ ሲሉ የአይን እማኝ ነኝ ያሉ ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ የጠየቁ ግለሰብ ተናግረዋል። ኦነግ ሸኔ የተባለ የታጠቀ ቡድን ማንነትን መሰረት ያደረገ ጥቃት ነው የፈጸመው ብለዋል።
ትናንት ማታ ሁለት ቦኒ ቀበሌ ባቦ ገንቤል ወረዳ የሚባል ሁለት ሰዓት ላይ በጥቁር የሆነ አማራን ዘር ተኮር የሆነ ጭፍጨፋ በጣም በንጹሃን ላይ ብዙ በጣም አምፓፎን በላይ የሚሆን የታጠቃይልን ዘር ተኮር የሆነ ጭፍጨፋ ያደረገ ሸኔ በቃ ሸኔ የሚባል ነው የሚታወቅ ህጻናትም ሴትም ልጅና የተገኘውን ማለት ነቱን በአንድ ጭፍጨፋ መት አንድ ቦታ ተሰባስበው ወቅቱ አካባቢ የነበሩትን በመንገዱ የሚያገኙት እንደገና አንድ ተሰባስበው በክላሽ ማለት ነው ያለው ሁኔታ እንግዲህ ለሞቶ ሰውም ያለ ነው ለነገው ማህበራችን ነው የሚያሳስበው።
ሌላው አቶ አድነው እያሱ እንደሚባሉና የአይን እማኝ መሆናቸውን የገለጹ ግለሰብ በጥቃቱ ከተገደሉት መካከል የአራቱ አስከሬኖች ቀብር ዛሬ መፈጸሙን ተናግረዋል።
ሜንኪሳ ማርያም ነው ያው በጥም ስራ ስነስራብሬ አቀብ ላይ አራት ቀብረናል። እዚህ ከኛ ቦታ ብቻ አሁን ወደ 8 ይቀራሉ። ትናንት ማታ ያው በአንድ ላይ ሰብስበው ሰገዳን ይባልና ዘረራ ላይ ነው አንድ ላይ ሰብስበው በቃ የገልጽ ስፋ ነው ያው ለይተው አማራ የተባለ አንድ
በዚህ ዙሪያ የተጠየቁት የምዕራብ ወለጋ ዞን የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አብዩ ምረቱ ስለ ግድያው መረጃ እንዳገኙ ወደ ስፍራው ማምራታቸውን ገልጸዋል። ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ያሉት አቶ አብዩ 28 ሰዎች መገደላቸውንና 14 መቁሰላቸውን አስታውቀዋል። ንብረት መቃጠሉንም ገልጸዋል። ጥቃቱን ከፈጸሙ ታጣቂዎች መካከልም 3ቱ በመንግስት የጸጥታ ኃይሎች እንደተገደሉ አቶ አብዩ ተናግረዋል።
ልክ እንደሰማ ነው። አሁን ለምግብ ተጉዘን እዛ ቦታ ላይ ደርሻለሁ። ሁኔታውን አረጋግጫለሁ። ይሄ ችግሩ የደረሰው በጸረ ሰላም ኃይሎች የቱንታ ተላላኪዎች የፈጸሙት የኦነግ ሸኔዎች መሆናቸውን አረጋግጫለሁ። አረጋገጥኩበት ዋናው ነጥብ ደግሞ እነዚህ ጉዳት እንዳደረሱ የጸጥታ ኃይሎቻችን ተከታትለው 3 ሰዎችን ገለዋል። እነዚህ የተገደሉት የኦነግ ሸኔ ታጣቂዎች ህዝቡ ፊት አሳይተናቸዋል። በማቸው ተመልሰናል። ህዝቡ በጣም ደስ ብሎት እያየ ነው። ህዝቡ ገዳዎቹ ናቸዋል።
ጥቃቱን የፈጸሙት ምን ያህል ሰዎች እንደሆኑ ወይ ደግሞ ምን ያህል ታጣቂዎች እንደሆኑ ይታወቃሉ? በጥቃቱ የደረሰው ጉዳት ምን ያህል ነው? ምን ያህል ወንዶች፣ ሴቶች ሞቱ? ምን ያህል ውስጥ ቆሰሉ? አሁንስ ያንን ነገር ለማረጋጋት እየተሰራ ያለው ነገር
ሰዎቹ በአካባቢው መጡ የሚሉት ህብረተሰቡ የሰጠን ኢንፎርሜሽን 15-20 የሚሆኑ ናቸው ነው የሚሉት። የደረሰው ጉዳት የጠበቀ አሁን የያዘዋቸው ሮች 16 ሴት 12 በድሞ 28 ሰው የሞቱ ናቸው። የቆሰሉ ደግሞ ወንድ 8 ሴት 6 በድሞ 14 ናቸው። በዚህ ላይ ወደመ ንብረትም አለ። ከተለያየ አንድ መጋዘን ተቃጠለ አለ። በውስጡ የተለያዩ ሌሎች በጥር ማሽላ፣ በጥር ቁጫን ማሽላ እና ሶስት ምጣድ ቡና እንዲሁም ዶስ ሶስት አለ። አንድ የሶሳይቲ የግለሰብ ተቃጠለችም አለች።
ገዳዮቹ ያሏቸው መንግስት የኦነግ ሸኔ ብሎ የሚጠራቸው አካላት መሆናቸውን በምንድን ነው ያረጋገጣችሁት?
በአካል ገለን ህዝቡ አረጋግጦ አይቶን
ማለት የታጠቁ አካላት ናቸው? መሳሪያ ተገኝቷል? መታወቂያ አላቸው?
አላቸው። ሙሉ ዩኒፎርማቸው፣ ሙሉ ትጥቃቸውን ከነ ሙሉ ትጥቃቸው ከነ ሙሉ መሳሪያዎቻቸው የተያዙ ናቸው።
ግድያውን ወይም ጥቃቱን ቀድሞ መከላከል ያልተቻለበትን ምክንያት እንዲህ ሲሉ አስረድተዋል።
ይሄ ወረዳው በእውነት ለመናገር ካሉን ወረዳዎች በተነጻጻሪ ሰላማዊ ወረዳ ነው የነበረው። ህዝቡም በተረጋግተው የልማት ስራውን ነው እያከናወነ የነበረው። እዚህም ስጋት አልነበረም። ይሁን እንጂ ሚኒሻና ፖሊስ በከተማ ይዛ ትንሿ ከተማ አለች በቂ የሰው ኃይል አለ። ጥበቃው ነበረ። ህብረተሰቡ ጋርም ምንም ስጋትም አልነበረም። ይሄ ድርጊት የተፈጸመው አሁን ቅድም እንደነገርኩ ደረባ ከብቶች የሚጠብቁ በረሃ የተወጣጡ ማለት የህብረተሰብ አካል እዛ ደረባዎች ላይ አንድ ላይ ፈጇቸው። ከጨረሱ በኋላ ደግሞ መንደር ይመጡ መንገድ ደግሞ ያገኙትን በየቤቱ በተመጠን እንግዲህ አካባቢ የተመጣጣ ያንን ጉዳት አድርሰው ወደ አሁኑ 5 ደቂቃ በመንደሪያ ውስጥ ሳይቆዩ የሸሹ ነው። ጸጥታ ኃይሉ ግን በቅርቡ ያለውን ተከታትሎ የምርጎጃ ወስዷል።
ከዚህ ቀደም የቦኒ ቀበሌ አንዳንድ ነዋሪዎች ደውለው የጸጥታ ስጋት እንዳለባቸው ገልጸው ነበር። የወረዳው የጸጥታ አካል ሊደርስብን አልቻለም፣ ችግር ሊደርስብን ነው በሚል እንዲሁ አመልክተው እንደነበር ይገልጻሉ። እና መንግስት ይህንን ካወቀ ቀድሞ ለምንድን ነው የጸጥታ አካልን አሰማርቶ ይህንን ግድያ መከላከል ያልቻለው? ምክንያቱም በሌላም ወረዳ ቡኒሶ በሚባል ወረዳ ከ5-6 ወራት በፊት ግድያ ተፈጽሞ እንደነበር ተገልጿል። እና ለምንድን ነው መንግስት ይህንን ነገር ቀድሞ መከላከል ያልቻለው?
እውነት ለመናገር ቅድም ተናግራለሁ፣ ወረዳዋ በሰላም ምንም የሰላም ስጋት አልነበረባትም። በተለይም ደግሞ ቦኒ ሚኒሻና ፖሊስ በቀቡ ተመድቦ ነው ያሉ አሉ። በውስጡ ነው በህብረተሰብ ውስጥ ነው ያሉ። መንግስት ይሄ ጉዳት እንደደረሰ ወይም እንዲህ የሚደርስ አውቆ ምንም ችላ ያለበት ነገር የለም። አንድ ይሄ ሊታረበበት ነገር ግን ልክ ይሄ ጉዳት የደረሰበት ሁኔታ አሁን በቅርቡ ቦታው ደርሰና ያረጋገጥ ነው ምንሻውም ፖሊሱም አጠገቡ ከህብረተሰብ ዞን ያለ መሆኑ ነው። እነዚህ ጉዳት ያደረሱት ግን በረባ ካብቶች ጠብቁበት ጎትና በተናጠል ጫካ የተናጠል ያሉት ደግሞ በተለያዩ መንደር ላይ ጉዳት አድርሰዋል። እንግዲህ የጸጥታ ክፍሉ እያንዳንዱ ጫካዎች ያለውን ብር ጥበቃ ማድረግ ከባድ ነው የሚሆነው።
በአሰቃቂ ሁኔታ ተፈጸመ ለተባለው በሲቪሎች ላይ የተፈጸመ ግድያ ማንነትን መሰረት ያደረገ እንደሆነ እማኞች ላቀረቡት ክስም ኃላፊው ምላሽ ሰጥተዋል።
ይሄ የአንድ ወገን ብቻ ሳይሆን የሁሉም ህብረተሰብ በጋራ ተባብሮ ሲሰሩ የነበሩት ህብረተሰብ ክፍሎች የወደመባቸው መሆኑ ከነዚህ ሁሉም ብሔር ብሔረሰብ ያሉበት ናቸው ከህብረተሰቡ አንደበት
መንግስት ሲጠየቅ የመንግስት ባለስልጣናት ሲጠየቁ ታጣቂዎቹ ወይም ደግሞ መንግስት ኦነግ ሸኔ ብሎ የሚጠራቸውን አካላት ነው ለዚህ ግድያ ተጠያቂ የሚያደርጋቸው። እነሱም ሲጠየቁ በበኩላቸው መንግስት ነው ይህንን ግድያ የፈጸመ ይላሉ። በዚህ መካከል የንጹህ ዜጎች ህይወት እያለፈ ነው እና ይህንን እርስዎ እንዴት ነው የሚያዩት?
ከእነሱ ምንድን ነው የምጠበቀው? እነሱ ከዚህ በላይ መናገር ይችላሉ። መንግስትን ከዚህ በላይ አድርጎ መቁጠር ይችላሉ። ጸረ ሰላም ኃይሎች ናቸው፣ ምትገመር የዝምን ተላላኪዎች ናቸው፣ የጸረ ሰላም ኃይሎች ርዝራዥ ናቸው። ስለዚህ እነዚህ ከዚህ በላይ መናገር ይችላሉ። የመናገርና የማጥፋት ምንም ችግር የለባቸውም። ስለዚህ ምንም ይሁን ምን ይህን ችግር እየፈጠረ ያለው የህብረተሰብ ንጹሀን ህዝቦችን ህይወት እየቀጠፈ ያለው ኦነግ ሸኔ ምንም ጥርጥር የለም። ይህ ኦነግ ሸኔ ደግሞ የጁንታ ተላላኪ ነው። የተላላክበትን ብር ላፈትን ስራ እየፈጸመ ነው ያለው። ይህ ምንም የሚያጠራጥር ወይም ደግሞ ሌላ የፖለቲካ ነጋዴዎች የሚሉትን የፖለቲካ ትርፍ ለማግኘት የሚያወሩትንም ምንም ልንሰማ አይገባም። ስለዚህ ይህ ተጨባጭ ህብረተሰቡ የሚያወራው የሚናገረው ተጨባጭ መሬት ላይ ያለ እውነታ ስለሆነ መንግስት በዚህ ምንም የሚከሱ የሚቀመል ነገር አይደለም።
መፍትሄው ምንድን ነው ይላሉ አቶ አብዩ?
መፍትሄው ጸረ ሰላም ኃይሎችን ለአንድና ለመ ጊዜ ማጥፋት
ከኦሮሚያ ክልል ሌሎች ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። የክልሉ መንግስት ኮሙኒኬሽንስ ጉዳዮች ቢሮ በፌስቡክ ማህበራዊ ትስስር ገጹ ላይ ባሰፈረው ጽሁፍ በትናንትናው ዕለት በኦሮሚያ ክልል ምዕራብ ወለጋ ዞን ባቦ ገንቤል ወረዳ በቦኔ ቀበሌ በፈጸመው የሽብር ጥቃት ለጊዜው ቁጥራቸው በውል ያልታወቀ ዜጎች በጥቃቱ ህይወታቸው አልፏል ሲል አስታውቋል። የኦሮሚያ ብሔራዊ ክልላዊ መንግስት ዛሬ ባወጣው መግለጫ በዚህ አሰቃቂና ዘግናኝ ጥቃት የተሰማውን ጥልቅ ሐዘን እየገለጸ ለተጎጂ ቤተሰቦችና ዘመዶቻቸው መጽናናትን ይመኛል ብሏል። መግለጫው ኦነግ ሸኔ የጥፋት ሰንሰለቱን በገጠርና በከተማ በማስፋት በመንግስት አመራሮችና በሰላማዊ ዜጎች ላይ ዘግናኝ የሽብር ጥቃቶችን ሲፈጽም ቆይቷል። በዚህም ሳቢያ የብዙ ንጹሐን ዜጎች ህይወት አልፏል። ከቀበሌ እስከ ክልል አመራር ድረስ የጥቃቱ ሰለባ ሆነዋል። አያሌ የግልና የመንግስት ንብረቶች ወድመዋል ሲል ያትታል። መንግስት በተጠያቂነት እየወነጀላቸው ያለውን አካላት አግኝተን ለትናንት ምሽት ጥቃትና ለሚሰነዘርባቸው ክስ ምላሽ እንዲሰጡ ለማድረግ እየጣርን ነው። በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ ማንነት ላይ ያነጣጠረ ጥቃት አንፈጽምም በማለት ከዚህ ቀደም ሲያስተባብሉ ቆይተዋል። የኦሮሞ ነጻነት ሰራዊት ማንነትን፣ ሃይማኖትንና ዘርን ለይቶ ኢላማ አድርጎ ጥቃት የሚፈጽምበት ምንም አይነት ምክንያት የለውም ያሉት የሸማቂዎቹ ጦር መሪ አገሪቱ ውስጥ ለሚታዩት ችግሮች መንግስት እንደሆነ በመግለጽ ክሱን ሲመልሱ ቆይተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። አድማጮቹ እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። ሴቶች በበላይነት የሚመሩት ሾላ የመረጃ ቴክኖሎጂ ማሰልጠኛ ተቋም በአሜሪካን ሀገር የሚኖሩ ከ2000 በላይ የሚሆኑ ኢትዮጵያውያንን ከቀላል የኮምፒውተር ጽንሰ ሀሳብ ተነስተው አዳዲስ ቴክኖሎጂዎችን እንዲማሩና የሶፍትዌር መተግበሪያዎችን በመጠቀም በእውነተኛው ዓለም ያሉ ችግሮችን መፍታት እንዲችሉ አድርጓል። ከሁለት ዓመት በፊትም ኢትዮጵያ ውስጥ ቅርንጫፍ ከፍቶ በማስተርስ ደረጃ በሚሰጠው ትምህርት በርካቶች ተጠቃሚ ሆነዋል። በተለይ ወጣቶችን ከቴክኖሎጂ ጋር በማስተዋወቅና አሰልጥኖ ለቁም ነገር በማብቃት ረገድ እየተደረገ ስላለው አስተዋጽኦ ከድርጅቱ አመራርና ከበርካታ ግዙፍ የቴክኖሎጂ ተቋማት ጋር የሰራችውን ወጣት ሊሊ ሽታና በስልጠናው ተጠቃሚ የሆኑ ወጣቶችን አነጋግሬ ነበር። እንደሚከተለው ይቀርባል። ተድላ ገብሩ የዛሬ 1 ዓመት ተኩል ከሀገሩ ከመውጣቱ በፊት የኢንፎርሜሽን ቴክኖሎጂ ባለሙያና መምህር ነበር። ወደ አሜሪካ ሲመጣ ታዲያ ከዚህ ሙያው ሳይርቅ መስራት የሚችልበትን መንገድ ማጥናት የጀመረው ቀደም ብሎ ነው።
እኔ ኦንላይን ነበር ያየሁት አገር ቤት እያለሁ ሾላዎችን። እዚህ ከመጣሁ በኋላ የተወሰኑ ጓደኞቼ ሪኮሜንድ አድርገውኝ እጄ ሾላዎችን ኮሚኒኬት አደረኳቸው።
ተድላ ስለ ሾላ ቴክኖሎጂ ማሰልጠኛ ተቋም አስቀድሞ ማወቁ በርካቶች ወደ አሜሪካ ከመጡ በኋላ ከሚገጥማቸው ግራ መጋባት እንዳዳነውና በአጭር ጊዜ ውስጥ በሙያው መስራት እንዲችል እንዳገዘውም ይገልጻል።
ከመጣሁ በኋላ ሾላዎችን ጆይን አደረግኳቸው። የተወሰኑ ስኪል ላይ አንዳንድ ስኪሎች ላይ ትሬኒንግ ወሰድኩ። ከዛ ጎን ለጎን እዛው እያስተማርኩ የወሰድኳቸውንም ስኪሎች ከራሴ የሚያሉኝን ጨምሬ እዛው ያስተማርኩና በሙያዬ ደግሞ ፕሮፌሽናል ሆኜ በሌላ ካምፓኒ ላይ ዳታቤዝ አድሚኒስትሬተር ዲቨሎፐር ሆኜ እየሰራሁ እገኛለሁ።
የተድላን የአሜሪካን ሀገር ኑሮ ያቀለለለት ሾላ የቴክኖሎጂ ማሰልጠኛ ተቋም በአሜሪካን ሀገር ሜሪላንድ ክፍለ ግዛት በርካታ ኢትዮጵያውያን በሚኖሩበት ሲልቨር ስፕሪንግ አካባቢ ከተቋቋመ 13 ዓመታትን አስቆጥሯል። በእነዚህ ጊዜያት ወደ አሜሪካን ሀገር መጥተው ዝቅተኛ ገቢ ካላቸው ስራዎች ይልቅ ትምህርት ተምረው በሙያቸው መስራት የሚፈልጉ በርካታ ኢትዮጵያውያንን ሕይወት እንደቀየረ የድርጅቱ ስራ አስኪያጅ የሆነችው ሊሊ ሽታ ታስረዳለች።
አሁን ኢትዮጵያ በጣም ሰክሰስፉል የምትዩ ባለሙያ የነበረ ሰው፣ ብዙ የትምህርት ልምድ ያለው ሰው እዚህ ሀገር ሲመጣ መንገዱን የሚያሳየው ሰው ነው የሚጠፋው። ኢቨን እኛ ማስተርስ ተምረን ጨርሰን ስራ ለማግኘት እንዲህ በዚህ አድርጉ እንዲሆኑ የሚልሽ ሰው በቀላሉ በትክክል ጋይድ አድርጎ የሚያደርስ ሰው ታጫለሽ። ከኢትዮጵያ ደግሞ እነዚህ የምልሽ ባለሙያ የሆኑ ሰዎች መጥተው ሚኒመም ዌጅ ስራ ወይ ደግሞ ዝም ብሎ የሚያደክም ስራ ገብተው ስታክ አድርገው ይቀራሉ።
ሾላ መነሻ ዓላማው ወደ አሜሪካ የሚመጡ ሰዎች ህልማቸውን እንዲያሳኩ መርዳት ነው። የድርጅቱ መስራች የሆነው ዶክተር አስማማው አጥናፉ በዙሪያው ያሉ ብዙ ኢትዮጵያውያንን መረጃ በመስጠትና ድጋፍ በማድረግ ሲያግዝ ያዩ በርካታ ሰዎች ታዲያ እርዳታው በስፋት ለሌሎች እንዲደርስ ለምን ትምህርት ቤት አትከፍትም በሚል ግፊት ስራ ጀመረ።
ያው ሃይ ስኩል ጨርሰው ዲግሪ ያላቸው በሆኑ ቁጥር ለምሳሌ ዲግሪያቸው በአይቲ በቴክኖሎጂ ከሆነ ደግሞ እየቀለለሽ ይሄዳል። ኤፈርትሽ ይቀንስልሻል። ቶሎ ካቻፕ ታረጋለሽ፣ ቶሎ ሰክሰስፉል ትሆኛለሽ ነው። ካልሆነ ግን ማንም በጣም ጊዜ ይፈጅብሽ ይሆናል እንጂ ሁሉም ለገሌ አይሆንም የምለው ነገር አይደለም። እኔ ሁሉም ሰክሰስፉል ከሆኑ ልጆች ኮመን ነገር የምታየው ምንድነው? ዴዲኬሽናቸው፣ ተስፋ ባለመቁረጥ ህይወታቸውን ለመቀየር በጣም ጽኑ የሆነ አቋም ካላቸው እና ለፍተው ከሰሩ የሚወስድባቸው ጊዜ ይለያያል እንጂ ጋይድ አድርገን በምንወስደው መንገድ ሁሉም ሰው ሰክሰስፉል መሆን ይችላል። ሰው የምንሰጣቸው ትሬኒንጎች መካከል ምንም ኮምፒውተር ሊትረሲ ለሌለው ሰው ኢሜይል እንኳን መክፈት ለማይችል ቤዚክ ኮርስ የምንለው አለ። በቃ ኮምፒውተር ምንድን ነው ከሚለው ጀምረሽ ኢሜይል መክፈት፣ ዊንዶውስ አጠቃቀም፣ ወርድ አጠቃቀም አለ። ከዛ ፋንዳመንታል አይቲ የምንለው አለ። ኢንፎርሜሽን ቴክኖሎጂ ማለት ምን ማለት ነው የሚለውን ከሱ ጀምረ እንሰጣለን። ከዛ በኋላ ለስራ የሚሆኑ ዴታቤዝ አድሚኒስትሬሽን፣ ዴታቤዝ ዴቨሎፕመንት፣ ቢዝነስ ኢንቴሊጀንስ፣ ሶፍትዌር ቴስቲንግ አይነት አሉ። እነሱ ስራ ያዝሽዋል። እነሱን ከወሰዱ በኋላ ደግሞ ስራ ቦታ ገብተው ደግሞ እየሰሩ አድቫንስ ማድረግ የሚፈልጉ ልጆች መጥተው የሚማሩ አሉ።
ሾላ ትምህርት ቤት ሆኖ እንዲከፈት ከሀሳብ ጀምሮ ድጋፍ ያደርጉ ከነበሩ ሰዎች መካከል ደግሞ ከአስማማው ጋር በአዮዋ ከተማ በሚገኘው መሐረሽ ዩኒቨርሲቲ የኮምፒውተር ሳይንስ የተማረችውና ዛሬ ድርጅቱን በኃላፊነት የምትመራው ሊሊ አንዷ ናት። ሊሊ በተለይ ሴቶች በስፋት በማይታዩበት የቴክኖሎጂ ዘርፍ ተምራ እንደ ማይክሮሶፍት እና ናሳ ከመሳሰሉ ትልልቅ የቴክኖሎጂ ድርጅቶች ጋር ከመስራቷ በተጨማሪ ሌሎች ሴቶች በዘርፉ አድገው ትልቅ ደረጃ ሲደርሱ የማየትም ምኞት አላት። ነገር ግን በውስጡ ያለውን ፈተና በጽናት ማለፍም ይጠበቅባቸዋል ትላለች።
ቴክኖሎጂ ላይ ያለሽ ሰው ስትሆኚ ፖለቲካን ማኔጅ ማድረጋችን ሊሆን ይብን አንደርስታንድ ስራሽ ላይ ነው ልብሽ አለው እንጂ ማንን ላስደስት፣ እንዴት ብዬ ላውራ፣ እንዴት ልልበስ የሚለው ነገር ፎከስሽ አይደለም። እና በዛ ምክንያት የመጀመሪያ ስራ ላይ በጣም ተጎድቼ ነበር። እና በዛ መካከል በጣም ትንንሽ ነገሮች አፕን ያደርጋሉ። የዘር ጋር የተገናኘ ቋንቋውም ችግር ነበረ። ገና እንደመጣው ነው ካልቸሩን አንደርስታንድ አላረገው የምናገረው ነገር በጣም ፖለቲካሊ ሮንግ ይሆናል።
ለዛ ነው ለሊሊ ትልቁ ስኬት ሴቶች ፈተናውን አልፈው ትልቅ ቦታ ሲደርሱ ማየት የሆነው። በኮሮና ወረርሽኝ ምክንያት ብዙ ሰዎች ስራቸውን አጥተው በተቸገሩበት ሰዓት የሾላ ተማሪዎች ከቤታቸው ሆነው በሙያው መስራታቸው እንደሚያኮራትም ትናገራለች።
በተለይ ኮሮና ጥርቅምቅም ብሎ ሁሉ ነገር ሲዘጋ ብዙ ሰው ነው ስራ ያጣው። እኛ ከሾላ ከትምህርት ቤቱ ስር ቢዛ ካፌ የሚባል አለ። እዛ የምታስተናግድ የነበረች ልጅ ናት እና እላይ የመጣች ተምራ ጨርሳ ስራ ይዛ አሁን ከሶስት አመት በላይ ሰርታለች። እና እንደተዘጋ ውላ ቤቴ ቁጭ ብዬ አልጋይ ላይ ቁጭ ብዬ ሻይ እያፈላው ወተት እየጠጣው ስራዬን ሉስ ሳላደርግ እንዴት ብዬ ነው ማመሰግናችሁ? ምን ሆን ነበረ? በቃ ስራ ቁጭ ብዬ አንኤምፕሎይመንት ነበር የምጠብቀው በዚህ ሰዓት ምናም ብላ በጣም ግሬትፉል ሆና አፕሪሼት አድርጋ ነገረችን። በዛ ሰዓት ብዙ የከፈለችው ሳክሪፋይስ አለ ያንን ነገር አቺቭ ለማድረግ ማለት ነው። ትንሽ የምትከፍይው የስድስት ወር ወይ የአመት ሳክሪፋይስ በጣም በብዙ መልኩ ነው ላይፍሽን የሚቀይረው።
ተድላም በዚህ ይስማማል። እንደ ሾላ ያሉ የትምህርት ተቋማት በቋንቋቸው አስተምረው ለስራ በማብቃታቸው የእሱና የሌሎች በሺዎች የሚቆጠሩ ሰዎች ህይወት እንደተቀየረ ይመሰክራል።
ሾላም ሆኑ ሌሎች ኢትዮጵያውያን ማሰልጠኛ ትሬኒንግ ኢንስቲትዩሽንስ እዚህ ላለው ኮሚኒቲ በራሳቸው ቋንቋ በቀላሉ ሊረዱ በሚችሉበት ፎርም እና ደግሞ ኬሪየር ሳፖርት የሚሉት አለ። ወደ ስራ እንዴት መግባት እንደሚችሉ የተለያዩ ትሬኒንጎችን በመስጠት ያግዛሉ። ስለዚህ በቀላሉ ተግባብተው ሰዎች በቀላሉ እንዴት ከስራው ጋር ሊገናኙ እንደሚችሉ ትሬኒንጎችን በመስጠት ያግዛሉ ብዬ አምናለሁ።
በየትኛውም የስራ ዘርፍ ብቁና ተወዳዳሪ ሆኖ ለመገኘት ቢያንስ መሰረታዊ የኢንፎርሜሽን ቴክኖሎጂ እውቀት ግድ የሚልበት ዘመን ላይ እንገኛለን። በዓለም አቀፍ የስራ ገበያ ውስጥ ብቁ ሆኖ ለመገኘትና ከዛም አልፎ በቀላሉ ስራ ፈጣሪ ለመሆን ታዲያ እንደ ሾላ ያሉ በአጭር ጊዜ ስልጠና ብቁ የሚያደርጉ ተቋማት ትልቅ ሚና እየተጫወቱ ነው። ሾላ ከአሜሪካን ሀገር በተጨማሪም ኢትዮጵያ ውስጥ ቅርንጫፍ በመክፈት በማስተርስ ደረጃ የተለያዩ ስልጠናዎችንም እየሰጠ ይገኛል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ዝግጅታችን ይቀጥላል። ከአመት በፊት መጋቢት 11 ቀን የተባበሩት መንግስታት ድርጅት የኮሮና ቫይረስ ዓለም አቀፍ ወረርሽኝ መሆኑን አወጀ። የአውሮፓ ሀገራት በቂ ገንዘብ ድጋፍ የሚደረግለት የጤና ስርዓት የመከላከያ መላን እንደሚፈጥር ተስፋ አድርገዋል። ይሁንና አህጉሩ በቀደሙት ወራት የደረሰበት ጉዳት ከፍተኛ ነው። አሁንም ቢሆን በቫይረሱ የሚያዙ ሰዎች መጠን ከፍተኛ ነው። ሄነሪ ሪጅዌል በዚህ ዙሪያ ያጠናከረውን ዘገባ ሀብታሙ ስዩም ያቀርበዋል።
በሰሜን ጣሊያን የምትገኘው ኮዲኞ የአውሮፓ የመጀመሪያዋ የኮሮና ቫይረስ እምብርት ያሰኛትን ያልተፈለገ ዝና የተወው ጠባሳ ግን አልሻርላትም። የካቲት 20 የዛሬ ዓመት አንድ የ38 ዓመት ወጣት በገጠመው የትንፈሳ ችግር ምክንያት ወደ ሆስፒታል ተወሰደ። በቀጣዩ ቀን ቫይረሱ እንዳለበት ታወቀ። ዶክተር ፍራንቺስኮ ቱርሲ በመቀጠል የተከሰተውን ሰቆቃ ያስታውሳሉ።
ስለ አንድ ሁለት ሶስት ታማሚዎች ስንሰማ ከቆየን በኋላ ድንገት አደገኛ የአተነፋፈስ ችግር ባለባቸው ህመምተኞች ተጨናነቅን። መተንፈስ አልቻሉም። ለማሰብ እንኳን ጊዜ አላገኘንም። ይሄ በእርግጥ ህይወታችንን ቀይሮታል።
ዶክተር ፍራንቺስኮ ራሳቸው ከጥቂት ቀናት በኋላ በቫይረሱ ተይዘዋል። ለአንድ ወር ያክልም በሆስፒታል ውስጥ አሳልፈዋል። የሚያዙ ሰዎች ቁጥር ሲያሻቅብ በሰሜን ጣሊያን የእንቅስቃሴ ገደብ ተጥሏል። ይህ እርምጃ ግን የዘገየ ነበረ። በቀጣዩ ቀናት ሌሎች የአውሮፓ ሀገሮች ቫይረሱ በግዛታቸው መቀስቀሱን ይፋ አደረጉ። እንደ አውሮፓውያን አቆጣጠር መጋቢት 11 ቀን የዓለም የጤና ድርጅት ቫይረሱ ዓለም አቀፍ ወረርሽኝ መሆኑን ሲያውጅ ስፔን፣ ፈረንሳይና ሌሎች የአውሮፓ መንግስታት የእንቅስቃሴ ገደብ አውጀው ነበረ። ብሪታንያ ግን ከሳይንሳዊ ምክር በተቃራኒው የእንቅስቃሴ ገደብ ሳትጥል ሁለት ሳምንታትን ዘግታለች። ኒል ፈርግሰን የቀድሞው የእንግሊዝ መንግስት የሳይንስ አማካሪ ናቸው።
እንቅስቃሴን የሚገድቡ እርምጃዎችን አስቀድመን ጀምረን ቢሆን ኖሮ የኋላ የኋላ የሞተውን ሰው ቁጥርም ቢያንስ በግማሽ መቀነስ በቻል ነበር።
ብሪታንያ በ2020 የአውሮፓውያን ዘመን በአህጉሩ በቫይረሱ ከሞቱ ሰዎች ቁጥር ከፍተኛውን አስመዝግባለች። ምጣኔ ሀብቷም በእጅጉ ከተመቱት መካከል አንዱ ነው። በ10% አሽቆልቁሏል። ዶክተር ፒተር ድሮባክ ከኦክስፎርድ ዩኒቨርሲቲ፣
ከህብረተሰብ ጤናና ኢኮኖሚ ስታማርጥ ሁለቱንም እንደምታጣ ጥሩ ምሳሌ የምትሆነው እንግሊዝ ናት።
በቱርክ ዶክተሮች ሆስፒታሎች በህመምተኞች ቢሞሉም የሀገሪቱ መንግስት ግን የወረርሽኙን ትክክለኛ ግዝፈት ደብቀዋል ሲሉ ይከሳሉ። ራሽያም ከመሸፋፈን ጋር በተያያዘ ክስ ይቀርብባታል። የሀገሪቱ መንግስት በቫይረሱ የሞቱ ሰዎች ቁጥር 57,000 ነው ቢልም ዶክተሮች ግን ቁጥሩ ከተጠቀሰው 3 እጥፍ ሊልቅ እንደሚችል ይናገራሉ። በበጋው ወቅት የእንቅስቃሴ ገደቦች ሲቀጥሉ የአውሮፓ ሀገራት የንግድ እንቅስቃሴዎች እንዲቀጥሉ፣ ሰዎችም በስራዎቻቸው ላይ እንዲቆዩ ወደ ኢኮኖሚያቸው በቢሊየን የሚቆጠር ገንዘብ ለቀዋል። ሀገራዊ ዕዳ ከፍ ብሏል። ሆኖም በቅርብ ወራት ሳይንስ ተስፋን ፈንጥቋል። ሙከራዎች እንደሚያሳዩት የተለያዩ ክትባቶች ከኮቪድ-19 የመከላከል አቅም እንዳላቸው አሳይተዋል። ብሪታንያ የጅምላ ክትባት መርሃ ግብር የጀመረች የመጀመሪያዋ ምዕራባዊት ሀገር ሆናለች። ዶክተር ፒተር ድሮባክ ከኦክስፎርድ ዩኒቨርሲቲ በድጋሚ
የስኬቱ ግዝፈት በቀላሉ የሚታይ አይደለም። ቫይረሱን እና ስርጭቱን ማወቅ የተቻለው በአውሮፓውያኑ የቀን አቆጣጠር መሰረት ጥር 2020 ላይ ነበር። ከ11 ወራት በኋላ በርካታ ደህንነታቸው የተረጋገጠና በጣም ግሩም ውጤታማ ክትባቶች ተገኝተዋል።
አሁንም ግን ስጋት ተጋርጧል። የቫይረሱ ስርጭት አሁንም ከፍተኛ ነው። በዚያ ላይ የመቋቋም ኃይሉ ከነባሩ ቫይረስ ከፍ ያለ አዲስ ዝርያ በአውሮፓ እየተሰራጨ ነው የሚል ስጋትም አለ። ወደ ጣሊያን ኮዶኞ እንመለስ። ዶክተር ፍራንቺስኮ ቱርሲ አሁንም የኮሮና ቫይረስ ህመምተኞችን እያከሙ ይገኛሉ። ልክ በ100,000 እንደሚቆጠሩ ግንባር ቀደም ሰራተኞች ሁሉ ዶክተር ፍራንቺስኮ ህይወታቸውን ለአደጋ ያጋለጡት ሌሎች በህይወት እንዲቆዩ ለመርዳት ነው። ወረርሽኙ ህይወትን ለቁጥር በሚያዳግት መጠን ቀይሯል። መጨረሻው ግን አለየለም።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።